voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
As we've become better at preventing complex, multifaceted attacks like 9/11, terrorists turn to less complicated acts of violence like the mass shootings that are all
በመስከረም 1994 ዓመተ ምህረት የተፈጸመብንን የመሰለን ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣመጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማህበረሰቦች ውስጥ ወደ ተለመዱት አይነት መደዳ ግድያዎች ያዘነበሉ ነው።
የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሽብርን ለመዋጋት ያላቸውን ስልት ከዘረዘሩበት የከትናንት በስቲያ ምሽት ንግግር የተቀነጨበ ነው።
I've had enough. We cannot be blind to the threat before us. ISIS is not contained. It is expanding at a great rate. በቅኛል
ከፊታችን በተደቀነ አደጋ ላይ አይኖቻችንን መጨፈን አንችልም። ISIS በቁጥጥር ስር አልዋለም። ወደ ነጻው ዓለም ውድ ዋጋ ያስከፈለን እየተንሰራፋ ነው።
የተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴ ሊቀመንበር ሪፐብሊካኑ ማይክል ማኮል ለፕሬዝዳንቱ ንግግር የሰጡት ምላሽ ነው። በአብይ ርዕስ ዝርዝር ዘገባ አለው።
ለጋሾቻችን ብዙም ድጋፍ ያደረጉልን አይደለም ያሉት በመካከለኛው ምስራቅ ባለው ጉዳይ በመጎጠራቸው ምክንያት እስካሁን እጃችን የገባ ሳይሆን በልገሳ መልክ ፕሌጅ በመንለው 163 ሚሊዮን ዶላር ብቻ ነው። ነገር ግን የሚያስፈልገው ሪሶርስ ቀደም ብለን ባወጣ ነው አሃዝ ለስምንት ሁለቱ 596.4 ሚሊዮን ዶላር የሚያስፈልገው።
እኚህኛው ደግሞ የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ ናቸው። በወቅቱ የኢትዮጵያ ድርቅና ባስከተለው ችግር ላይ ከተናገሩት የተወሰደ ነው። በመጽሔት ትንታኔ ክፍለ ጊዜ ይቀርባሉ።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው።
ዛሬ ማክሰኞ ህዳር 28 ቀን 2008 ዓ.ም ነው።
ፕሮዲሰሩ ንጉሡ ታምሬ፣ የምናስተናግዳችሁ ደግሞ እኔ አዲሱ አበበና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
ኢትዮጵያና ኬንያ በሁለቱ አገሮች ድንበር ከተማ በሆነችው ሞያሌ ውስጥ በኢኮኖሚና በጸጥታ ጉዳይ ላይ የሚያተኩር ስምምነት ትናንት ተፈራረሙ። በዚህ የስምምነት ፊርማ ስነ ስርዓት ላይም የሁለቱ አገሮች መሪዎችና ሚኒስትሮች ተገኝተዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ የላከው ዘገባ ቀጥሎ ይቀርባል።
ከሶስት ሳምንት በፊት ነበር የኬንያ ዴይሊ ኔሽን ጋዜጣ የኢትዮጵያ ጸጥታ ኃይሎች የኬንያን ድንበር ጥሰው በመግባት የሶስት የኬንያ ፖሊሶች ሕይወት ስላጠፋው እርምጃ የዘገበው። ከዚያም በኋላ የኬንያ መንግስት አካባቢውን በይበልጥ ለመቆጣጠር የአገሪቱን የሰራዊት ኃይል ያሰፈረ ሲሆን በኢትዮጵያ መንግስት እርምጃ ላይም ተቃውሞውን ማሰማቱ የሚታወስ ነው። ነገር ግን በትላንትና ሁለት የሁለቱ ሀገራት መሪዎች በሁለቱ ሀገራት ድንበር ከተማ በሆነችው ሞያሌ ላይ ግምቱ ወደ 200 ሚሊዮን ዶላር የሚጠጋ ኢኮኖሚንና ጸጥታን ያካተተ ስምምነት ተፈራርመዋል። ይህም ስምምነት ለአምስት ዓመታት የሚቆይ ሲሆን በኢትዮ ኬንያ ድንበር አካባቢ አብዛኛውን ጊዜ ለሚከሰተው የጸጥታ ችግር መፍትሄ እንደሚሆንም ታምኖበታል። በፍርሚያ ስነ ስርዓቱ ላይ ንግግር ያደረጉት የኬንያው ፕሬዚዳንት ኡሁሩ ኬንያታ ስምምነቱ በሁለቱ ሀገራት የተረሳውን አካባቢ ወደ ይፋ ያወጣል ብለዋል።
We know that the challenge of transforming this region is momentous. For the communities of our borderlands, conflict has been common.
ይገባናል። በርግጥ ይህን አካባቢ ለመለወጥ የሚደረገው ጥረት ከሩቅ ግብ የሚያደርስ ነው። በዚህ ድንበር አካባቢ ለሚኖሩ ወገኖችም ግጭት፣ ድህነትና አለመረጋጋት በጣም አስቸግሯቸዋል። ትልቁ ስራችንም በተቻለ መጠን ይህንን ግጭት በማስቀረት በዚህ አካባቢ የሚኖሩ የኬንያንና የኢትዮጵያ ዜጎች ልክ እንደ ሌሎች የሀገራችን ነዋሪዎች ሰላማዊ ኑሮ እንዲኖሩ ማድረግ ነው።
As other citizens of our nations.
እንደ ያነው የተባበሩት መንግስታት ዘገባ ከሁለት አመት በፊት በ2013 በተነሳው የጎሳዎች ግጭት 70,000 የሚሆኑ የኬንያ ዜጎች የኬንያ ድንበር አልፈው ወደ ኢትዮጵያ ተሰደው ነበር። በስነ ስርዓቱ ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይህ ስምምነት የአካባቢው ሰዎች ሰላም እንዲያገኙ ያደርጋል ብለዋል በንግግራቸው።
The strongest feature of the program is that
የዚህ ፕሮግራም ጥሩነት ታሪክ በአካባቢው ነዋሪዎች ላይ ያስቀመጠውን ችግር መፍታት መቻሉ ነው። በ200 ሚሊዮን ዶላር የሚገመተው ስምምነት በኢጋድና በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፍ ሲሆን በኬንያ የተባበሩት መንግስታት የልማት ፕሮግራም ተወካይ ሚስስ ዮርዳኖስ በቀለ ቶማስ ሞያሌን ወደ ዱባይ ለውጣታለን የሚል ተስፋ አዘል ንግግር ለታዳሚዎች አሰምቷል። በመገንባት ላይ የሚገኘው የመርሌ ሞያሌ መንገድ ፕሮጀክትም በመጪው ዓመት 2016 እንደሚጠናቀቅ የኬንያው ፕሬዝዳንት ኡሁሩ ኬንያታ አሳውቋል። ገልሞ ዳዊት ከናይሮቢ።
አራት የፈረንሳይ ወታደሮች ማዕከላዊ አፍሪካ ሪፑብሊክ ውስጥ ሕፃናትን አስገድዶ በመድፈር ጉዳይ በምርመራ ላይ መሆናቸውን የፈረንሳይ ባለሥልጣናት አስታውቀዋል። ፈረንሳይ በሰላም አስከባሪነት የተሰማሩ ወታደሮች ማዕከላዊ አፍሪካ ውስጥ እንዳላት ይታወቃል። ምንጮች እንደተናገሩት ከሆነ አራቱ ወታደሮች ተጠርጣሪዎች ሆኑ ምስክሮች በውል አልታወቀም። ወሲባዊ ጥቃቱ ተፈጸመ የተባለው እንደ አውሮፓውያን ዘመን አቆጣጠር በ2013 ማብቂያና በ2014 አጋማሽ ላይ ሲሆን ክሱ የእንግሊዙ ዘ ጋርዲያን ጋዜጣ እስከዘገበበት እስከ አሁኑ ዓመት አጋማሽ ድረስ ዓለም አቀፍ ትኩረት አላገኘም ነበር። ፈረንሳይ ሪፖርቱን በ2014 እንዳገኘች የውስጥ ምርመራ ብታካሄድም ዜናውን ይፋ ባለማውጣቷ ግን በእርሷም ሆነ በተባበሩት መንግስታት ላይ ነቀፋ ደርሶባት እንደነበር ተመልክቷል።
ዜናው የሚተላለፍላቸው አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንት ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከቁ ጥሪ አሰምተዋል። ፕሬዚዳንቱ ከትናንት በስቲያ ምሽት ላይ ለሕዝባቸው በቴሌቪዥን በቀጥታ ባደረጉት ንግግር የሀገሪቱን ደህንነት አስጠብቅባቸዋለሁ ያሏቸውን ስልቶች በዝርዝር ተናግረዋል። በመጽሔቱ ደግሞ ተጨማሪ ዘገባ ይኖረናል።
ሩሲያ ክሪሚያን ወደ ራሷ ለመቀላቀል የምታደርገውን ሙከራ ዩናይትድ ስቴትስ በምንም መንገድ የማትደግፍ መሆኗን ምክትል ፕሬዚደንት ጆ ባይደን ለዩክራይን ምክር ቤት አባላት አረጋግጠዋል። በዚህም የፓርላማውን አባሎች ከፍተኛ አድናቆት አግኝተዋል። ዛሬ ሩሲያ የዩክራይንን ሉዓላዊ ግዛት ወራለች ያሉት ባይደን ግልጽ መሆንሻለሁ፣ ዩናይትድ ስቴትስ የሩሲያን ወረራ አትደግፍም፣ ከዚህ ቀደምም አልደግፈችም፣ ወደፊትም አትደግፍም ብለዋል። የዩናይትድ ስቴትሱ ምክትል ፕሬዚደንት ባይደን ይህን ያሉት በዩክራይን ያደረጉትን የሁለት ቀናት ጉብኝት ዛሬ ማክሰኞ ከማጠናቀቃቸው ቀደም ብሎ ነው።
የሶሪያውን ጦርነት ከፍጻሜ ሊያደርስ የሚችል ውይይት በቀጣዩ ሳምንት እንደሚካሄድ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ተስፋቸውን ገለጡ። ኬሪ ፓሪስ ውስጥ ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጋር ከተነጋገሩ በኋላ በሰጡት ቃል ከአስር ቀን በኋላ ማለትም ታህሳስ 8 ቀን ኒውዮርክ ላይ የሚካሄደውን ውይይት በመጪው ሳምንት የሚከናወኑት ሁኔታዎች ይወስኑታል ብለዋል። እነዚህም አንዱ በሳውዲ አረቢያ የሚመራው የሶሪያ ተቃዋሚዎች ስብሰባ መሆኑ ነው። ሳውዲ አረቢያ ፕሬዚዳንት በሽር አልአሳድንና የአይሲስ ነውጠኞችን ጨምሮ የሚቃወሙትን የሶሪያ ቡድኖች ለማገናኘት ቀዳሚ ሚና በመጫወት ላይ መሆኗ ይታወቃል።
በየመን መንግስት ደጋፊ ኃይሎችና በሽምቅ ተዋጊዎች መካከል በቀጣዩ ሳምንት ስዊዘርላንድ ውስጥ በተባበሩት መንግስታት ድርጅት ሸምጋይነት በሚካሄደው ውይይት የሰባት ቀን የተኩስ አቁሙ ሊደረጋል ብለው ተስፋ እንደሚያደርጉ የየመን መሪዎች አስታውቀዋል። ፕሬዚደንት አብድ ራቡ ማንሱር ሃዲ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በላኩት ደብዳቤ ላይ የሁቲ አማጽያን ከተስማሙ የተኩስ አቁሙ ውል ሊራዘምም እንደሚችል ገልጸዋል። የተባበሩት መንግስታት ድርጅት ልዩ ልዑክ ኢስማኤል ኡል ሼክ አህመድ ሁለት ወገኖች የዛሬ ሳምንት ታህሳስ 5 ቀን የሰላም ድርድሩን ለመጀመር መስማማታችን ትናንት ሰኞ ይፋ ባደረጉበት ወቅት ሲናገሩ ለጊዜውም ቢሆን የተኩስ አቁም ውል እንደሚኖር እርግጠኛነታቸውን ገልጸዋል። የቀድሞው ፕሬዚደንት አሊ አብደላ ሳለህ ታማኝ የሆኑ የህዝባዊው ኮንግረስ ባለሥልጣናትም በዚህ የሰላም ድርድር ላይ ይካፈላሉ ተብሎ ይጠበቃል።
በመጨረሻም ፍቅረኛውን ገድሏል ተብሎ ባለፈው ሳምንት በአንድ የይግባኝ ሰሚ ፍርድ ቤት የተፈረደበት የደቡብ አፍሪካው አትሌት ኦስካር ፒስቶሪየስ ጉዳዩን በያዙት አንድ የደቡብ አፍሪካ ዳኛ ዛሬ የዋስ መብቱ እንደተከበረለት ተገልጧል። እንደ አውሮፓ አቆጣጠር በ2013 ፍቅረኛውን ሪቫ ስቴንካምፕን በመግደል ወንጀል ተከሶ በቁም እስር ላይ የነበረው የኦሎምፒክ አትሌት ፒስቶሪየስ ዛሬ በቀጠሮው መሰረት ፍርድ ቤት በቀረበበት ወቅት ነው ዳኛው የዋስ መብቱን የጠበቁለት። ዳኛ ኦብሪ ሌድዋባ በሰጡት ብይን መሰረት ፒስቶሪየስ በ$690 ዋስትና ቢሰጠውም በቁም እስር ሆኖ ነገር ግን በፈቃዱ ከቤት ውጪ ሊንቀሳቀስና በኤሌክትሮኒክስ መሳሪያ ቁጥጥር ሊደረግበት እንደሚችል ተመልክቷል። ፍርድ ብይን የሚሰጥበት ቀጣዩ ቀጠሮ ለመጪው ሚያዝያ 26 2008 መሆኑም ተገልጧል። ዜናው አበቃ።
ዜናዎቹን ሰማን። ወደ ኋላ ከሚቀርቡ ዝግጅቶች አንድ ሁለቱን ለማስተዋወቅ
ምንም አይነት አስፈቃቂ ፎቶዎችን በየሶሻል ሚዲያው እንደምናይ ሁላችሁም የምታውቁት ነገር ነው። ለኔ ኢትዮጵያም ታኝታ ድንጋይ ትልቅ ድንጋይ ተጭኖባት ነው የምትታየው። የሆኑ ሰዎች በግራ በኩል ያለውን ይሄ ብቻ ነው የሚመለከተን ብለው ለማንሳት ይሞክራሉ። የተወሰኑት በቀኝ በኩል ያለውን የተወሰኑት ምናምን እንደዛ አይደለም ሆነ ያለበት አንዳችንም የሌላችንም ምንም ነው።
ከጥቂት ወራት በፊት ከኢትዮጵያ እስር ቤት የተለቀቀችውና በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣችውን ጋዜጠኛና መምህርት ሪዮት ዓለሙን ድምፅ ነው የሰማችሁት። ሪዮትን ለማክበር ባለፈው እሁድ እዚህ ዋሽንግተን ዲሲ ልዩ ስነ ስርዓት ተካሂዷል። ዘገባው ወደ ኋላ ላይ ይቀርባል።
እርግጥ ነው እንዴ በተለይ ኢትዮጵያን በምናነሳበት ጊዜ ትልቋ እናት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ርዕሰ ሊቃነ ጳጳሳት እዛ ፓትርያርክ ማቲያስ እሳቸውም እንግዲህ ሊጋብዙ ይገባል። ሌሎችም ደግሞ ሙስሊሞችም አሉ፣ የእስልምና ጉባኤ አለ። እንዲሁም ደግሞ መካነ ኢየሱስ እና የወንጌላውያን ህብረት አለ።
ብፁዕ ካርዲናል ብርሃነ ኢየሱስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ፣ የሮማው ሊቀ ጳጳስ አቡነ ፍራንሲስ ኢትዮጵያን ይጎበኙ እንደሆን ተጠይቀው ለቀረበላቸው ጥያቄ ከሰጡት መልስ የተቀነጨበ ነው። አቡነ ብርሃነ ኢየሱስ ከቪኦኤ ጋር ያደረጉት ቃለ ምልልስ የመጀመሪያ ክፍል በዚህ ምሽት ስርጭታችን ይቀርባል። አሁን የዕለቱ አብይ ርዕስ
የዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንት ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። ቀደም ሲል በዜናችንም እንደጠቀስ ነው ፕሬዚዳንቱ ከትናንት በስቲያ ምሽት ላይ ለሕዝባቸው በቴሌቪዥን በቀጥታ ባረጉት ንግግር የሀገሪቱን ደህንነት አስጠብቅባቸዋለሁ ያሏቸውን ስልቶችም ዘርዝረዋል። ሜሪ አሊስ ሰሊናስ ከዋይት ሀውስ፣ ሲንዲ ሴይን ከኮንግረስ ያጠናቀሯቸውን ዘገባዎች ሰለሞን አባተ ጨምቆ ሲያበቃ እንደሚከተለው አዘጋጅቷቸዋል።
የካሊፎርኒያዊቱ ሳን በርናርዲኖ ውስጥ በአሜሪካዊው ሰኢድ ፋሩቅና የፓኪስታን ተወላጅ በሆነችው ሚስቱ ታሽፊን ማሊክ የተፈጸመውን ጅምላ ግድያ በእስላማዊ መንግሥት ቡድን የተነሳሳ የሽብር አድራጎት ነው ብለው መርማሪዎች እንደሚያምኑ እየተነገረ ነው። ፕሬዚደንት ኦባማ በከትናንት በስቲያ ምሽት ንግግራቸው ግድያውን ያነሳሳው ምን እንደሆነ ሲናገሩ እንዲህ ብለዋል።
But it is clear that the two of them had gone down the dark path of radicalization. Embracing a perverted interpretation of Islam.
ሁለቱ ሰዎች በአሜሪካና በምዕራቡ ዓለም ላይ ጦርነት እንዲከፈት ወደሚጣራ የተዛባ የእስልምና ትርጉምን ወዳነገበ የተጋነነ መነሳሳት ወደመራው የጨለማ መንገድ ተጉዘዋል። ማጥቂያ መሳሪያዎችን፣ ጥይትና ፈንጂዎችን አከማችተዋል። ስለዚህ ይህ የሽብር አድራጎት ነው።
ይሁን እንጂ የሳን በርናርዲኖው ጥቃት በአንድ ኃይል የታዘዘ ይሁን ወይም የአንዳች ግዝፈት ያለው ሴራ አካል ቆርጦ ለመናገር የሚያስችል ማስረጃ መርማሪዎቹ እስካሁን አለማግኘታቸውን ፕሬዚደንቱ አመልክተዋል። አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እየቀያየሩ እየመጡ ናቸው ብለዋል።
As we've become better at preventing complex, multifaceted attacks like 9/11, terrorists turn to less complicated acts of violence like the mass shootings that are all too common.
በመስከረም 1994 ዓመተ ምህረት የተፈጸመብንን የመሰለን ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣ መጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማህበረሰቦች ውስጥ ወደ ተለመዱት አይነት መደዳ ግድያዎች እያዘነበሉ ነው።
ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ በእስላማዊ መንግሥት ቡድን ላይ ጫና ማሳደሯን እንደምትቀጥል ቃል የገቡት ፕሬዚደንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት ይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶሪያ ቀውስም የፖለቲካ መፍትሄ ለመፈለግ እንደሚጥሩ ተናግረዋል። ትዳር ከመመስረት ጋር የተያያዘው የአሜሪካ ቪዛ መርሃ ግብር እንደገና እንዲፈተሽ ጠይቀዋል። ፕሬዚደንቱ እንደ ሳን በርናርዲኖ አይነት ሌላ ጥቃት እንዳይፈጸም ኦባማ ስልቶቻቸውን በተከታታይ እየፈተሹ እንደሚለዋውጡና የአሜሪካን ሕዝብ ደህንነት ለማረጋገጥ በሚያደርጉት ጥረት እንደሚገፉ በዚሁ የከትናንት በስቲያ ምሽት ንግግራቸው ቃል ገብተዋል። በሌላ በኩል ደግሞ ሪፐብሊካኑ እንደራሴ የተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴ ሊቀመንበር ማይክል ማኮል ፕሬዚደንቱ ሊነድፉ የሚገባቸው ፍጹም አዲስ ስትራቴጂ ነው ብለዋል።
I've had enough. We cannot be blind to the threat before us. ISIS is not contained. It is expanding at a great cost.
ከፊታችን በተደቀነ አደጋ ላይ አይኖቻችንን መጨፈን አንችልም። አይሲስ በቁጥጥር ስር አልዋለም። ወደ ንጹህ ዓለም ውድ ዋጋ ያስከፈለን እየተንሰራፋ ነው። ህዳር ውስጥ በሶስት ሳምንታት ጊዜ ውስጥ ብቻ በሶስት የተለያዩ ሀገሮች ትልልቅ ጥቃቶችን አድርሷል።
በሚቀጥሉት ሳምንታት ውስጥ የደህንነት ጥበቃውን ለማጠናከር የሚያስችል የአዲስ ህግ ረቂቅ እንደሚያቀርቡ ማኮል ተናግረዋል። ጥቃቶቹን ለማስቆም ኦባማ ስልቶቻቸውን መለወጥ እንደሚኖርባቸው የጆርጅ ታውን ዩኒቨርሲቲው የጸጥታ ጥናቶች ማዕከል የደህንነት ተንታኝ ኒኮላስ ፓላሪኖ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ተናግረዋል።
If a terrorist in the United States or anywhere in the world wants to get a gun,
አሜሪካ ውስጥም ይሁን በዓለም ዙሪያ የትም ቦታ ያለ ሽብር ፈጣሪ መሳሪያ ማግኘት ከፈለገ ያገኛል። አንድ ሽብር ፈጣሪ ቤት ውስጥ ቦምብ ወይም ማንኛውንም ፈንጂ መስራት ከፈለገ ሊያደርገው አይሳነውም።
ባለፈው የአውሮፓውያን ወር ኖቬምበር ውስጥ ፈረንሳይ ዋና ከተማ ፓሪስ ለተጣለና 130 ሰው ለተገደለበት ብዙዎች ለቆሰሉበት ጥቃት፣ ግብጽ ሲና በረሃ ውስጥ አየር ላይ ለተቃጠለውና ለወደቀው አንድ የሩሲያ የመንገደኞች አውሮፕላን ጥቃት፣ ባንግላዴሽ ውስጥ በስለትና በመሳሪያ ለተፈጸሙ ግድያዎች ጥቃት፣ ሶስት ትልልቅ ለተባሉ የሽብር ጥቃቶች እስላማዊ መንግስት ቡድን ኃላፊነት ወስዷል። ፕሬዚደንቱ በዚሁ በአይነቱ አልፎ አልፎ ብቻ በሚያደርጉት የከትናንት በስቲያ ምሽት ንግግራቸው በብርቱ ዝተዋል።
We will destroy ISIL and any other organization that tries to harm us. Our success won't depend on tough talk or abandoning our values or giving
ISIL-ንና ሌላ ማንንም እኛን ለመጉዳት የሚነሳን ድርጅት እናጠፋለን። ስኬታችን የሚለካው ደግሞ በዛቻና በፉከራ ወይም እሴቶቻችንን በመጣል አይደለም ወይም በፍርሃት በመዋጥም አይደለም። እንደ አይሲል አይነቶች ቡድኖች የሚጠብቁት እንደዚያ እንድንሆን ነው። ይልቅ ይበልጥ ጠንካሮችና ብልጦች፣ ይበልጥ ተጣጣፊና ቆፍጣኖች ሆነን እንወጣለን። ለዚህ ደግሞ ማንኛውንም የአሜሪካዊ ኃይል አማራጮች ግምት ውስጥ እናስገባለን።
ለፕሬዚደንቱ ንግግር ከአሜሪካውያን የተሰጡት ምላሾች በየፓርቲያቸው መስመር አንጻር የቆሙ ሆነው ተስተውለዋል። ሪፐብሊካኑ ፕሬዚደንታዊ እጩዎች ነቅፈዋቸዋል። ብዙዎች ዲሞክራቶች ደግሞ ሲያሞግሷቸውና ድጋፋቸውን ሲቸሯቸው ተሰምተዋል። ገለልተኛ ናቸው የሚባሉት ተንታኝ ሴት ጆንስ ፕሬዚደንቱ ብዙ እውነት የሆኑ ፍሬ ሐሳቦችን መናገራቸውን አጠንክረው ይጠቁሙና ግን ይላሉ።
But I still think there needs to be a franker recognition that the US is struggling with this issue.
ነገር ግን United States በእነዚህ ጉዳዮች ዙሪያ በውጪ ካሉ ችግሮች ጋር አሁንም እየታገለች ስለመሆኑ ይበልጥ ግልጽ በሆነ ሁኔታ መነጋገር ያለብን ይመስለኛል። እንዴ አውዳሚ የአየር ጥቃት ዘመቻ እየተካሄደም እስላማዊ መንግስት አሁንም ኢራቅና ሶሪያ ውስጥ አምባር ክፍለ ሀገርና ራቃን ጨምሮ ግዙፍ የሆነ ክልል እንዲያዙ ስለመሆናቸው እንዲሁም ይዞታቸውን ወደ ሊቢያ፣ የመን፣ ሶማሊያ፣ አፍጋኒስታን፣ ፓኪስታንና ሌሎችም አካባቢዎች እያስፋፉ ስለመሆናቸው ፕሬዝደንቱ በቀጥታ አልተናገሩም።
እስካሁን በአይሲል ላይ እየተካሄዱ ያሉ ድብደባዎችን የአሜሪካው ጦር ኃይሎች ጠቅላይ አዛዥ በፕሬዝደንታዊ ስልጣናቸው እያዘዙ መቆየታቸውን የተናገሩት ሚስተር ኦባማ በሽብር ፈጣሪዎች ላይ በሚካሄደው ዘመቻ ወታደራዊ ኃይል ማንቀሳቀስ እንዲችሉ የተወካዮች ምክር ቤቱ ጥያቄያቸውን እንዲያጸድቅና ይሁንታ እንዲሰጣቸው በድጋሚ ጠይቀዋል። የሪፐብሊካኑ እንደራሴዎች መሪዎች ግን ጉዳዩን እስካሁን ለድምፅ አላቀረቡትም።
አብይ ርዕሱን ነበር የሰማነው። የተከበራችሁ አድማጮች፣ ወደ መጽሔቱ ትንታኔ የመጀመሪያ ዘገባ እናልፋለን። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ8.2 ሚሊዮን ወደ 10.2 ሚሊዮን ከፍ ማለቱን መንግሥት አስታውቋል። ይህም ሆኖ እስካሁን ባለው ጊዜ ከለጋሾች እየተገኘ ያለው ድጋፍ አነስተኛ መሆኑን የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ ተናግረዋል። ድርቁ ባለፉት 50 ዓመታት በሀገሪቱ ከተከሰቱ ሁሉ አስከፊ ነው ሲል የገለጸው የሕፃናት አድን ድርጅት ሴቭ ዘ ቺልድረን በበኩሉ ዓለም አቀፍ ማኅበረሰብ ድጋፍ እንዲያደርግ ጥሪ አቅርቧል። ዘጋቢያችን እስክንድር ፍሬው ዝርዝር ዘገባውን ያቀርባል።
በበልግ ዝናብ መጥፋትና ኤልኒኖ ባስከተለው ድርቅ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለምግብ እጥረት ተጋልጠው ቆይተዋል። 8.2 ሚሊዮን የነበረው ያስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር 10.2 ሚሊዮን መድረሱንም መንግስት ትናንት ይፋ አድርጓል። በአዲስ አበባ በተካሄደና በድርቅ ምላሽ ላይ ባተኮረ ስብሰባ አዲሱን የተረጆች ቁጥር ይፋ ያደረጉት የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ምትኩ ካሳ ናቸው። ድርቁ በሀገሪቱ 430 ወረዳዎች በሶስት ያስከፊነት ደረጃዎች ተከፋፍሎ መከሰቱን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት አቶ ምትኩ አስረድተዋል። እስካሁን ከነበረው ሁኔታ በመነሳትም ከለጋሾች እየተገኘ ያለው ድጋፍ በቂ እንዳልሆነ ተናግረዋል። አቶ ምትኩ
ለጋሾቻችን ብዙም ድጋፍ እያደረጉልን አይደለም ያሉት በመካከለኛው ምስራቅ ባለው ጉዳይ በመጎጠራቸው ምክንያት እስካሁን እጃችን የገባ ሳይሆን በልገሳ መልክ ፕሌጅ በመንለው 163 ሚሊዮን ዶላር ብቻ ነው። ነገር ግን የሚያስፈልገው ሪሶርስ ቀደም ብለን ባወጣ ነው አሃዝ ለስምንት ሁለቱ 596.4 ሚሊዮን ዶላር ነው የሚያስፈልገው። ስለዚህ አንድ ሶስተኛም ጭምር ያልሞላ በጀት ነው ከውጪ እያገኘናለ ነው። በእጃችን የገባም አይደለም። ይሄ
እስካሁን ለምግብ እጥረት ለተጋለጡት ወገኖች ያስፈልግ የነበረው ከ596 ሚሊዮን ዶላር በላይ ነበር። አሁን ባለው ሁኔታ ግን የሚያስፈልገው የገንዘብ መጠንም ከፍ ብሏል። በዚህ መሰረት ለሚቀጥሉት 12 ወራት 1.4 ቢሊዮን የአሜሪካን ዶላር ወይም ከ25 ቢሊዮን ብር በላይ እንደሚያስፈልግ ነው የተገለጸው። ታላቁን የህዳሴ ግድብ ገንብቶ ለመጨረስ የሚያስፈልገውን አንድ ሶስተኛ ማለት ነው። በእርግጥ አሁን ይፋ የተደረገው የተረጂዎች ቁጥር የተባበሩት መንግስታት ድርጅት ከገመተው 15 ሚሊዮን ያነሰ ነው። አቶ ምትኩ ቀደም ሲል ከቪኦኤ ጋር ባደረጉት ቃለ ምልልስ እንዳሉት በዓለም አቀፉ ተቋም ሲገለጽ የቆየው ቁጥር ትንበያ እንጂ ስምምነት የተደረሰበት አይደለም።
15 ሚሊዮን ትንበያ ነው። ትንበያ ማለት የኢሊኖን ጥንካሬ መሰረት በማድረግ የኢሊኖ ክስተት እንግዲህ የተለያዩ ጉዳቶችን አብሮ ይዘው ይመጣው አንዳንድ ያልተጠበቀ ዝናብም ስለሚያጠፋ ያልተጠበቀ ዝናብም ሁለታ ደግሞ የድርቅ ጥንካሬንም ግምት ውስጥ በማስገባት ትንበያ በማድረግ ነው 15 ሚሊዮን። ስለዚህ አሁን የክረምት ግምገማው 15 ሚሊዮን የሚባለውን 20 ሚሊዮን የሚባለውን 10 ሚሊዮን የሚባለውን የትኛው ትክክል ነው የሚለውን ጭምር በሚመልስ አግባብ የተሰራ ነው። ለዚህ 15 ሚሊዮን አሁን ትንበያ ነው ብሎ ነው መውሰድ የሚቻል። ትንበያ ሲባል እንግዲህ ከሁኔታው ስናይ ሊሆንም ላይሆንም ይችላል። ስለዚህ ትክክለኛው የምህርን ግምገማ ተከትለን የምናገኘው ውጤት ነው
ትንበያ ሲባል። ስለዚህ እናንተ በምታውቁት መንገድ የወጣ ነው ማለት ነው 15 ሚሊዮን የሚለው እናንተ የተነበያችሁት ነው ወይስ ከየት የተተነበየ ነው?
ዩኤን ኦቻ ያወጣው ነው። ዩኤን ኦቻ ብዙ ጊዜ ምንድን ነው ዩኤን ኦቻ
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት
እሱ ያወጣው ነው። ብዙ ጊዜ የሚጠቀሙ ምንድን ነው ሀብት ለማሰባሰብ ይጠቀሙባቸው እነዚህ መረጃዎች። ለዚህ ኢንተርናሽናል ዶነሮችን አለርት ለማድረግ በንቃት እንዲጠብቁ ለማድረግ የሚወጡ ናቸው። ለዚህ እሱ ማለት ዩኒላተራል ነው። ዩኒላተራል ማለት ተናጠል ትክክለኛ አሃዝ ብለን የምንወስደው ለወደፊቱም ቢሆን ሊታወቅ የሚገባው ትክክለኛ አሃዝ ብለን የምንወስደው የጋራ የሰብአዊ እርዳታ ጥያቄ የምናቀርብበት ሰነድ የጆይንት ሂውማኒታሪ ሪኳየርመንት ዶክመንት የምንለው እሱ ላይ የሚወጣ ፊገር ነው።
ለምግብ እጥረት ከተጋለጡት 10.2 ሚሊዮን ሰዎች ወደ 6 ሚሊዮን የሚጠጉት ህጻናት መሆናቸውን የጠቀሰው ሴቭ ዘ ችልድረን ትናንት ባወጣው መግለጫ ዓለም አቀፍ ጥሪ አቅርቧል። ምላሽ ለመስጠት 1.4 ቢሊዮን ዶላር የሚጠይቀውና ባለፉት 50 ዓመታት ውስጥ ከታዩት ሁሉ አስከፊ የሆነው ድርቅ አሁን በኢትዮጵያ እየተከሰተ ነው ብለዋል በመግለጫው የተጠቀሱት የድርጅቱ የኢትዮጵያ ዳይሬክተር ጆን ግራሃም። እናም ዓለም አቀፍ መሪዎች ሳይዘገይ እንዲነቁና ድጋፍ እንዲያደርጉ ጠይቀዋል። ሳይዘገይ ድጋፍ ማድረግ ወደፊት በቀል ሊወጣ የሚችለውን 8 ሚሊዮን ዶላር ሊያድን እንደሚችልም መግለጫው አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኦሮሚያ ክልል የተለያዩ ከተሞች በሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሉትን ተቃውሞ እንቅስቃሴ አሁንም መቀጠላቸው ተዘግቧል። የአንዳንድ የአካባቢዎቹን ነዋሪዎችና በዚያ የሚንቀሳቀስ የተቃዋሚ ፖለቲካ ድርጅት የሰጠውን ምላሽ ጨምሮ አሉላ ከበደ ተከታዩን ይዞ ቀርቧል።
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ በኦሮሚያ ክልል የተለያዩ አካባቢዎች የተማሪዎች እንቅስቃሴ መቀጠሉን ከየአካባቢዎቹ ያገኘናቸው መረጃዎች ጠቁመዋል። በቅድሚያ የእነኚህ ተቃውሞ እንቅስቃሴዎች መሰረት ምንድን ነው?
እንግዲህ የተማሪዎቹ እንቅስቃሴ ዋናው መነሻ ነጥቡ አዲስ አበባ ዙሪያ ያሉ የኦሮሚያ ከተሞችን ወደ ፍንፍኔ ለመቀላቀል የታሰበ ማስተር ፕላን በሚል ሰበብ ተዘጋጅቶ የወጣውን ህዝቡ ያልመከረበትና ተቃውሞ የገጠመው በመሆኑ ባለፈው አመት፣ ዘንድሮ ደግሞ ባልኩት አይነት የኦሮሚያ ጨፌ የኦሮሚያ ከተሞች አዋጅ የሚባል አንድ አዋጅ አውጥቷል። ያ አዋጅ ማስተር ፕላኑን በጓሮ በር ነው ያስገባው የሚል አይነት ተቃውሞ ነው ያለው። ማስተር ፕላኑ እንግዲህ ተቀባይነት ያላገኘ ጉዳይ ስለሆነ በዚያ አዋጅ መሰረት አንደኛ የኦሮሚያ ከተሞች በነዋሪዎቻቸው ውሳኔ ከሌላ ከተማ ጋር ሊዋሃዱ ይችላሉ። ሁለተኛ ስማቸውን ሊቀይሩ ይችላሉ። ሶስተኛ ለልማት ተብሎ ደግሞ ገበሬው በካሳ ክፍያ ከመሬቱ ላይ ማስነሳት ይቻላል የሚሉ ሶስት አንኳር ነጥቦችን የያዘ አዋጅ ነው ይሄ አዋጅ። እነኚህ ናቸው የተቃውሞ መነሻ።
አቶ በቀለ እንደ ገለጹት በአዲስ አበባ ማስተር ፕላን ጥያቄ ዙሪያ የተነሳው አዲስ አበባን የሚያዋስኑ የኦሮሚያ አካባቢዎች ከተሞችና የገጠር አካባቢዎች ጥቅም ይጎድላል በሚል ስጋት የተነሳው ይህ ጥያቄ ከዚህ ቀደምም በተመሳሳይ ተነስቶ የነበረ ጠንከር ያለ ተቃውሞ የገጠመውና ግጭቶችም የተፈጠሩበት እንደሆነ ይታወሳል። አሁን የቀረበውስ በምን መልኩ ነው? ያው ሀሳብ ነው ተመልሶ አሁን በገለጹልን አዋጅ የተካተተው?
አዎ እንግዲህ አሁን በፊት ማስተር ፕላኑ ያው እንደሚታወቀው ህዝቡ ተቃውሞት በአምቦ ላይም የብዙ ሰው ህይወት ጠፍቶበት ነበረ፣ ብዙ ንብረትም ወድሟል። ከዚያ በኋላ ያንን ማስተር ፕላን ከማለት በዚህ መልክ ቢወጣ ይሻላል በሚል ነው ይመስለኛል። በመጀመሪያው የጨፌ ስብሰባ በመጀመሪያው ቀን አዲስ የፓርላማ ተመራጮቹ ልክ እንደቀረበ ምክክር ሳይደረግ ሳይተዋወቁ ህጉ ጠቃሚ ነው ወይስ አይጠቅምም ተብሎ ክርክር ሳይደረግለት በአንድ ቀን የትዕዛዝ በሚመስል መልኩ ነው ያ አዋጅ በአንድ ቀን ውስጥ ተጣድፎ የጸደቀው። እንግዲህ ይሄ ነው ያጠራጠረው፣ ሰውንም ጥርጣሬ ውስጥ የከተተው። እንዴት ነው ይህንን የሚያህል ግዙፍ ነገር፣ ግዙፍ አዋጅ በአንድ ቀን ጀንበር ሊጸድቅ የቻለበት ነገር ምንድን ነው ነው። ሌላው ደግሞ ማስተር ፕላኑንም በተመለከተ ከዚህ ቀደም አንድ ባለስልጣን ወደዳችሁም ጠላችሁም ይሄ ማስተር ፕላን ተፈጻሚ ይሆናል የሚሉትን ደግሞ ልክ እናስገባቸዋለን የሚል ከትልቅ ባለስልጣን ተነግሯል። ከዚያ ጋር እንግዲህ ነው የሚያያዘው ነገሩ። ተቃውሞም ያለው አዲስ ነገር ሳይሆን በዛው ማስተር ፕላን በሌላ መልክ መጣ፣ በትዕዛዝ እንዲጸድቅ የተደረገ በግዳጅ እንዲጸድቅ የተደረገ ያስመስለዋል።
አቶ በቀለ እስኪ እንደ ተቃዋሚ ፓርቲ ደጋፊዎቻችሁና ተከታዮቻችሁ ባሉባቸው በምትንቀሳቀሱባቸው የተለያዩ አካባቢዎች ስለዚህ ጉዳይ መከታተላችሁን በዘገባዎችም ገልጠዋልና እስኪ ያስረዱን። ለመሆኑ የሚታየው እንቅስቃሴ ገጽታ ምን ይመስላል? ምንስ አይነት ምላሽ በመንግስት በኩል እያገኘ ነው?
እንግዲህ ከመነሻው የልማት ተቃውሞ ህዝቡ የለው። ማስተር ፕላንም ሆነ ማንኛውም እቅድ ሲወጣ በመጀመሪያ ደረጃ ህዝብ መክሮበት፣ ህዝብ አውቆ ተስማምቶበት፣ ጥቅሙ ተጠብቆለት፣ ልማቱ ለራሱ መሆኑን አምኖበት ሊሆን ይገባል የሚል አመለካከት አለን በፓርቲያችን በኩል። አሁን ይሄንንም ጥያቄያችንን ደግሞ ለመንግስት አቅርበናል። ምንድን ነው አዲስ አበባ ከተማ ብታድግ ጠቀሜታው ለሁላችን ነው። ነገር ግን በአዋጅ የተፈጥሮ ሀብትን በተመለከተ፣ ሪሶርስን በተመለከተ በኦሮሚያ መሀል ውስጥ ነው የምትገኘው አዲስ አበባ። ስለዚህ ልዩ ጥቅም ይጠበቅላታል ይላል አንቀጽ 49(5) እና በዚያ መሰረት ላለፉት 25-26 ዓመታት ይሄ ህግ አልወጣም። ይሄም አንድ ትልቅ ችግር ነው። ለምን አዲስ አበባ ከተማ ትደግ ከተባለ እንዴት ነው ልታድግ የምትችለው? ለምሳሌ አሁን ዋሽንግተን ዲሲ እናንተን ከተማ ብንወስድ ሜሪላንድ ከሱ ቀጥሎ ያለ ነው። በፌደራል ስርዓት ነው የሚተዳደሩት እና ስንዝር መሬት ያለ ምክንያት አይወሰድበትም። ድንበር አለው አዲስ አበባ ከተማም አሁን እንደዚሁ ሌሎቹም ከተሞች ድንበር አላቸው። ያንን ድንበር ለማስፋት እና መሬት ተጨማሪ ለመውሰድ ነው የሚል ስጋት አለን። ሌላው ጉዳይ ደግሞ ልማት ሲባል ምንድን ነው? ልማት ሲባል አንደኛ ነገር ኮንዶሚኒየም የሚሰራበት ቦታ ሁል ጊዜ ቤት ሲሰራ ነባሩ ገበሬ መገፋት አለበት ወይ? ነባሩ ገበሬ ጥቅሙን ማጣት አለበት ወይ? ነው የእሱም መብት ነው መጠበቅ ያለበት የሚል ጥያቄ አለን። ለእሱም ያስፈልገዋል። እሱ መኖሪያ የለውም፣ የሚጠጣው ንጹህ ውሃ የለውም። አርሶ የሚኖረውም የሚያውቀው ሙያ ደግሞ እርሻ ብቻ ነው። ከዚያ መሬት ላይ በሚፈናቀልበት ጊዜ ገንዘብ ሰጥተው ያን ገንዘብ ምንድን ነው የሚያደርገው? የሁሉ ዝርዝር ጥናት ሳይካሄድ የታቀደ ነገር ነው ከመጀመሪያውኑ። አሁን በአሁኑ ሰዓት ደግሞ የተነሳው ጥያቄ ማስተር ፕላኑ መሰረዝ አለበት አይጠቅምም፣ አሁን የወጣ አዋጅም መሰረዝ አለበት አይጠቅምንም የሚል ጥያቄ አንቀጽ 49(5)ም ደንብ ወጥቶለት ከአዲስ አበባ ከተማ ሊገኝ የሚገባው ጥቅም ማግኘት አለብን የሚል ጥያቄ ቀርቧል። ያንን ጥያቄ መንግስት በተገቢው መልስ አልሰጠም። በሰላማዊ መንገድ ነው ጥያቄው የቀረበው። አሁን እየሆነ ያለው ምንድን ነው? አንድ ቦታ ላይ ግንጪ ላይ ተማሪዎች የጭልሞ ደን ለተፈጥሮ ደን ነው እሱ ለግለሰብ ተሽጧል። ግንጭ ትምህርት ቤት ደግሞ በዙሪያው ለሱ የተከለለ መሬት የካብኔ አባላት ሸንሽነው ተከፋፍለውታል በሚል ከዛ አካባቢ ላይ ተነሳ አይደል። ከዛ በኋላ ቀድሞውኑም ብሶት ስለነበረ ወደ አምቦ፣ ወደ ነቀምት፣ ወደ ግንቢ፣ ወደ ደምቢዶሎ፣ አርሲ ዩኒቨርሲቲዎች ውስጥም ሁሉ ተዛመተ ይሄ ነገር። በመጀመሪያ በኤሌመንተሪ ስኩል ደረጃ፣ ከዛ ወደ ሃይ ስኩል፣ ከዛ ወደ ዩኒቨርሲቲዎች እያለ ነው የመጣው። መንግስት አሁንም ቢሆን እኛ አጥብቀን የምንቃወመው በሰላማዊ መንገድ የመሰለፍና ሀሳብ መግለጽ ወንጀል አይደለም፣ በሀገሪቱ ህግ ላይ የተፈቀደ ነው። ነገር ግን መንግስት ድብደባ፣ ስም ማጥፋት ከጸረ ምናምን ከጸረ ህዝብ ጋር ከጸረ ሰላም ኃይሎች ጋር የማያያዝ ታሪካዊ ቁርኝት አለው። ብዙ ጊዜ እንደዚህ ይላል። አሁንም ደግሞ ሰዎች በሰላማዊ መንገድ ያቀረቧቸው ጥያቄዎች በውይይት መልስ ሊሰጣቸው ሲገባ እስክሪብቶ በያዙ ልጆች ላይ ተኩስና የቆመጥ ውርጅብኝ ነው የወረደባቸው። ይሄ ለበለጠ አመፅ፣ ለበለጠ እንቅስቃሴ ነው የጋበዘው። በዚህ ምክንያት በብዙ የኦሮሚያ ከተሞች በአብዛኛው ያሉ ትምህርት ቤቶች ይህን እንቅስቃሴ እያደረጉ ናቸው።
በየትኞቹ አካባቢዎች እነኝህ የተቃውሞ እንቅስቃሴዎች እየተካሄዱ ነው? ጉዳት ደርሷል ብለዋል። ሰው የሞቱ ሰዎችም እንዳሉ ገልጸዋል። በተጨባጭ በማስረጃ ያረጋገጣችሁት የደረሰ ጉዳት ምን ይመስላል? ትምህርት ቤቶችስ ይካሄዳሉ ወይ በእነኝህ ተቃውሞ እየተደረገ ባለባቸው አካባቢዎች?
የዛሬውን ብቻ ብነግርህ ዛሬ ለምሳሌ በምዕራብ ደቡብ ምዕራብ ሸዋ ወሊሶ፣ አመያ በእነኛ አካባቢዎች፣ በምስራቅ አርሲ ኮኮሳ፣ ዶዶላ፣ በምዕራብ ሸዋ በጀልዱ፣ በሽኩቴ፣ በእነኛ አካባቢዎች ላይ በአዳ በርጋ፣ በእነኛ አካባቢዎች ላይ በዛሬው ዕለት እንደተካሄዱ ሰላማዊ ሰልፍ እንዳካሄዱ መረጃ አለኝ። በእነኚህ በተካሄዱ ሰልፎች ውስጥ ደግሞ እንግዲህ ከቀድሞ ጀምሮ ያሉትን ምን ጉዳት ደረሰ የሚለውን ብናይ ከተጀመረ 11-10 ቀን ሊሞላው ነው፣ 9 ሰዎች ሞተዋል። ለምሳሌ ከረሳ ጫላ ምዕራብ ወለጋ ጉሊሶ፣ ጉቱ አበራ ምዕራብ ወለጋ ጉሊሶ፣ ሚፍታ ዩኔዲ በደኖ፣ ደበላ ጣፋ ሱሉልታ፣ ወይዘሮ ዲሶ ሚልኬሳ ምዕራብ ሸዋ ህልፈታ፣ ገዛሀኝ ኦሊቃ ኑረዲን አብዲ ሀሮማያ፣ ደጀኔ ሰርቤሳ ቶሌ ባንቱ፣ ኤቢሳ ቡቾ ፊንጫዋ፣ በቀለ ሰቦቃ አዳ በርጋ። እነኚህ የሞቱ ናቸው። 150 ሰዎች በላይ ደግሞ ቆስለዋል። ወደ 500 የሚጠጉ ሰዎች ታስረዋል። ከእነዚህ ውስጥ ለምሳሌ በዶዶላ የታሰረ አህመድ ሄቦ የሚባል፣ በደምቢዶሎ የታሰሩ አሉ እነ መሰረት ጣባ፣ ግንቢ እነ ሰለሞን መኮንን። እነኚህ በፓርላማ ባለፈው የተወዳደሩና መንግስት ቂም የያዘባቸውንም ሰዎች ጭምር በዚህ ግርግር ውስጥ እያሰረ ነው እና ከ500 በላይ ደጋፊዎች፣ አባላት እየተያዙ ወደ እስር ቤት እየተወረወሩ ነው። በሰላማዊ መንገድ የተጠየቀው ጥያቄ በተኩስ የታጀበ ምላሽ እንዲሁም መግለጫ በቅርብ የኦሮሚያ ፖሊስ የሰጠው ምንድን ነው የሚለው የከሰሩ የፖለቲካ ድርጅቶችና ጸረ ህዝቦች የፈጠሩት ነው ይላሉ። ይሄ ትክክል ያልሆነ አባባል ነው። ጥያቄው ትክክለኛ ነው፣ ህጋዊ እንደሆነም ባለፈው አመት አባዱላ ገመዳን የመሰለ ባለስልጣን የተማሪዎቹ ጥያቄ ትክክለኛ እንደሆነ አምነዋል። አሁን በቅርቡም ደግሞ የኦሮሚያ ጨፌ አፈ ጉባኤ ቡራዩ ላይ የኦሮሞ ህዝብ የሚቃወመው ከሆነ የማይደግፈው ከሆነ ከሰማይ ወርቅ የሚያዘንብ እንኳ ቢሆን ተግባራዊ አይሆንም ብለው ተናግረዋል። በሌላ በኩል ደግሞ ስንመለከተው ወደዳችሁም ጠላችሁም ይሄ ማስተር ፕላን ተግባራዊ ይሆናል፣ ይፈጸማል፣ እምቢ ያሉትን ደግሞ ልክ እናስገባቸዋለን ይላል ሌላው ባለስልጣን። ደግሞ የተምታታ ነገር ነው በመሀሉ ያለው።
ሌሎች የሚያነጋግሩ ጭብጦችም አሉ፣ የሚመለከታቸውን ክፍሎች እንጋብዛለን። በወሊሶ፣ በሆሮ ጉድሩ፣ በሻኪሶና ሌሎች አካባቢዎች በአካባቢዎቹ ነዋሪዎች ለአሜሪካ ድምፅ የዛሬውን እንቅስቃሴ አስመልክቶ የገለጹትን ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች በዚህ ጉዳይ ላይ ያወጣውን ጨምረን በነገ ዕለት ይዘን እንቀርባለን።
እናመሰግናለን አሉላ ለሪፖርቱ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። እስከ ምሽቱ 4 ሰዓት አብረን እንቆያለን። አሁን ከእናንተ ከደረሱን አስተያየቶች እነዚህ እንስማ።
እንደምን ዋላችሁ ቢዎች? ትዝታ በላቸው የሃርወኞች ግንባር አቶ ታደሰ ብሩ የዋና ስራ አስፈጻሚ ስናገሩ ስጠየቁ ሰምቼ ነው በጣም የገረመኝ። በኢትዮጵያ ያለ ሴኩሪቲ ግን አናንሶ ማየት በጣም አስገራሚ ነው። ኢትዮጵያ ሴኩሪቲዋ ጥብቅ ስለሆነ አልሸባብ አንድ ነገር ሊፈጽም አልቻለም፣ ለወደፊቱም አይፈጽምም። ስለ ብሔራዊ ያለው ክብረት ኢትዮጵያ ግን አስተያየት ሰጡ ግን በጣም አልታው ሲያቀርቡ ሰምቻለሁ። የኢትዮጵያ ብሔረ ብሔረሰቦች ደግሞ አልተከበረም፣ ውሸት ነው አሁን የሚደረግ ያለው ነገር ከእውነት የራቀ ነው። ዜር ስልኝ ከአሜሪካ
እንደምን አላችሁ ቮይስ ኦፍ አሜሪካኖች፣ ደህና ናቸው? የእናንተ የዘወትር አድማጫችሁ ነኝ። ያው እንግዲህ መቼስ የዚህ ቮይስ ኦፍ አሜሪካ ብዙ ሰው ኢትዮጵያኖች የሚከታተሉትና በቂ ኢንፎርሜሽን የሚያገኙበት ነው። ከዚህ ሀሳብ መስጠት የፈለግኩት ምንድን ነው፣ ያው እንግዲህ የእሁድ ፕሮግራም ላይ ፕሮግራሙን የሚያጣፍጠው ከአዲስ አበባ ጥንቱ ጋዜጠኛ የታሪክ ሰው ንጉሴ ነው። ንጉሴ በጣም ተወዳጃችን ነው፣ በጣም እንወደው ነው። እንግዲህ የእሱን ፕሮግራም በየጊዜው የምንከታተል ሰው ነኝ። አሁን ምንድን ነው የፈለግኩት፣ ቀደም ሲል ንጉሴ ሲዲ አውጥቶ ነበር እና ያን የንጉሴን ሲዲ ማግኘት እፈልጋለሁ እና በየት በኩል ነው ማግኘት የሚችለው? እባካችሁ እና የእሱ አፍቃሪና የእሱ ወዳጅ ነኝና የእሱ አድናቂ ነኝና የእሱን ሲዲ የማገኝበትን መንገድ እስቲ ያፈላልጉ። በተለይ አዲሱ እንግዲህ የእሱን ዘወትር ፕሮግራም የምትከታተልና የምትገናኝ ሰው ስለሆንክ ምናልባት ኢንፎርሜሽን ከሰጠኝ አድራሻን ሰጥህና በእኔ አድራሻ ብትልክልኝ ጥሩ ነው። እዚሁ አሜሪካን ዋሽንግተን ሲያትል ነኝ ያለሁት እና አድማጫችሁ ነኝ። በጣም ስማቸው እባላለሁ። ሰላም ለእናንተ ይሁን። መልካም ሰንበት።
ጣሚያሉ አያኖ እባላለሁኝ። ከዚሁ ከአሜሪካ ነው። የአዲስ አበባ ማስተር ፕላን ጉዳይ አስመልክቶ ሰሞኑን የኦሮሞ ተማሪዎች ስላቀረቡት ቅሬታ ጉዳይ የኦፌኮ ዋና ጸሐፊ አቶ በቀለ ነጋ የሰጡትን መግለጫ መነሻ አድርገው ስማቸውን ያልገለጹት ግለሰብ የሰጡትን የተቃውሞ ሀሳብ ህዳር 23 ቀን 2008 ዓ.ም ፕሮግራማቸው ላይ አስደመጣችሁን። ሀሳብ ሰጪ የተቃውሞ ሰልፉ ቅን ካለማሰብና ስውር ዓላማ ያነገበ ነው ካሉ በኋላ በሩቅ ርቀት ላይ የሚገኙት ቦጂ ብርመጂና የነጆ ህዝቦች ስለማያገባቸው እንደውም ሀሳባቸው ሊፈተሽ እንደሚገባ አሳስበዋል። በመሰረቱ የሀገሩን እድገትና ብልጽግና የማይሻ ሰው ባይኖርም የተቃውሞ ዓላማ ግን በልማት ሽፋን የገበሬው መሬት ያለበቂ ካሳ በኃይል በመንጠቅ ጥቂቶች ሊከብሩበት አይገባም ነው። ይህ ግፍና መከራ ሳያንሶ ወላጆቻቸውንና የወገኖቻቸውን ችግርና ብሶት አንግቦ በሰላማዊ መንገድ ድምጻቸውን ያሰሙትን ህጻናት ልጆቻችን በቂ ምላሽ ከመስጠት ይልቅ ያለ ርኅራኄ በጥይት መደብደብ ለምን አስፈለገ ነው። በመጨረሻ ማሳሰብ ሰጪውን ለከተማው መዘመንና ለገበሬው መሬት መነጠቅ ቅድሚያ ሰጥተው ተቃዋሚ የፖለቲካ ድርጅት መሪዎችን የኦነግ ታፔላ ከመለጠፍ ውጪ እንደ ዜጋ ምስኪኑ ገበሬ ስለ ወደፊት ህይወቱ ሊደረግለት ስለሚገባው በቂ ካሳ እንዲሁም ስለሚገደሉ ልጆቹ የተነፈሱት አንዳችም ነገር አልነበረም። ይህ ወገንተኝነትን ያጎላ በመሆኑም እግዚአብሔር እሳቸውንና መሰል አሳሰብ ያላቸውን ሁሉ ቅን ልቦና እንዲሰጣቸው ይመኛለኝ። አመሰግናለሁ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደ ሁለተኛው አጋማሽ ተሸጋገርን።
የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በወዲያኛው ሳምንት መጨረሻ 3 የምስራቅ አፍሪካ ሀገሮችን ጎብኝተዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ከቪኦኤ ጋር ስፋት ያለው ቃለ ምልልስ አድርገዋል። ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች፣ ስለ ካቶሊካዊት ቤተ ክርስቲያን የውስጥ ጉዳዮች እንዲሁም ሌሎች በርካታ ማኅበራዊና የመልካም አስተዳደር ጉዳዮች ተነስተዋል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስን ያነጋገራቸው ሰለሞን አባተ ነው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል።
እሺ አባታችን፣ በቅድሚያ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ለሰጡን ጊዜ። ፕሮግራሙ በጣም የተጣበበ እንደሆነ ይሰማናል እና እስቲ ወደ ዋናው ንግግራችን ከመግባታችን በፊት ብፁዕ አባታችን የቡራኬ ቃሎን ይስጡን።
እሺ እንግዲህ እግዚአብሔር በእውነቱ የዚህ የአሜሪካ ድምፅ ተከታታዮቹን እንዲሁም ደግሞ አድማጮቹን በዛም ውስጥ የሚሰሩትን ሁሉ እግዚአብሔር ይባርካቸው ይጠብቃቸው ላለው እና በዚሁም አጋጣሚ
በማንኛውም ቦታ ሁሉ በምንሰራው ስራ ሁሉ እግዚአብሔርን በማስቀደም ከሰራን የሱ ሰላም የሱ ጸጋ የሱ ራኪ ይበዛልናልና በዚህ መንፈስ እኛም የሃይማኖት መሪዎች ሆነን ሌሎችም እንደዚሁም ደግሞ እናንተ የዚህ የሚዲያ ሰዎችም በዚህ መንፈስ እንድትሰሩ እግዚአብሔር እንዲረዳችሁ እግዚአብሔር እንዲባርካችሁ ጸሎቴ ነው።
ብፁዕ አባታችን እግዚአብሔር ይስጥልን በጣም። እርሶም የካርዲናልነት ሲመት ካገኙ በኋላም ለማግኘት ብዙ ሞክረን እንደዚህ ፊት ለፊት መገናኘት አልቻልንም። በጣም ብዙ ሰው ተደስቷል። እንግዲህ ዛሬ ካገኘሁት እንኳን ደስ ያሉት ማለት ፈልጋለሁኝ።
እግዚአብሔር ይስጥልን። እንደሚታወቀው ይሄ የካርዲናልነት ማዕረግ በቤተ ክርስቲያናችን በተለይ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባለፈው የካቲት በሰጡን ጊዜም ሁልጊዜ እሳቸው የሚጠቁሙት በቤተ ክርስቲያን ውስጥ ኃላፊነት ሹመት ሳይሆን አገልግሎት ነው እና ለበለጠ አገልግሎት ነው ይሄ ኃላፊነት የተሰጠኝና ልክ እሳቸውም ሁሌ ደግሞ ደጋግመው እንደሚሉት እኔም ለማገለግለው ሕዝብ ለራሴም ቤተ ክርስቲያን ሆነ ከሌሎችም አብያተ ክርስቲያናት እንዲሁም ክርስቲያኖች ላልሆኑትም ወገኖች በሙሉ ጸሎት እንዲያደርጉልኝ ነው ሁል ጊዜ የምለምነውና የበለጠ ማገልገል እንድችል ነው ይሄ ኃላፊነት የተሰጠው።
እሺ፣ እንግዲህ ለምእመናን ሁሉ ይህንን አባታዊ ቅዱስ መልእክቶን አስተላልፋለሁኝ። ወደዚህ ወደ አሁኑ የአባ ፍራንሲስ የአፍሪካ ጉብኝት ጎራ ልበልና አንድ የሮማ ካቶሊካዊት ሊቀ ጳጳስ አፍሪካን ጎብኝተው ያውቃል?
አዎ፣ ለምሳሌ አሁን ያለሁበት ሀገር ኡጋንዳ የዛሬ 50 ዓመት ገደማ ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ መጥተው ጎብኝተው ነው እነዚህን 22 የዩጋንዳ ሰማዕታት ካቶሊካውያንም አንግሊካውያንም የሆኑ ናቸው። እነዚህን የቅድስና ማዕረግ የሰጡት የዛሬ 50 ዓመት እኚህ ርዕሰ ሊቃነ ጳጳሳት ጳውሎስ 6ኛ የሚባሉ ናቸው እና አሁንም እኚህ የተጋበዙት ይህንን 50ኛ ዓመት ቅድስናውን የታወጀበትን ዓመት ወርቃዊ ኢዮቤልዩ ለማሰብ ነው። ከዛ በኋላ ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ አሁን ቅዱስ ተብለዋል፣ እሳቸውም መጥተው ብዙ የአፍሪካ ሀገሮችን ጎብኝተዋል። ወደዚህ ወደ ምስራቅ አፍሪካ ባይመጡም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ወደ ቤኒን፣ ወደ ካሜሩን እና ወደ አንጎላም ሄደው ጎብኝተዋል። ስለዚህ ርዕሰ ሊቃነ ጳጳሳት ከሮም እየመጡ መጎብኘት ከጀመሩ 50 ዓመት በላይ ሆነዋል ማለት ይቻላል።
አባታችን፣ ሌላው ከዚህ ከአቡነ ፍራንሲስ ጋር የተያያዘው ጥያቄ ለምንድን ነው በዚህ ጊዜ አፍሪካን መጎብኘት የመረጡት ወይም የፈለጉት? ለምንስ ምስራቅ አፍሪካን መረጡ? ከዩጋንዳ የቅዱሳኑ የቅዱስነት ዕለት መከበር የተለየ ምክንያት አላቸው?
አዎ፣ እንግዲህ እንደሚታወቀው እኚህ ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ሐዋርያዊ ጉብኝት ነው የሚያደርጉት እና ከዚህ በፊት እንግዲህ ወደ እስያ ሄደዋል። ስሪላንካና ፊሊፒንን ጎብኝተዋል። ከዛም እንዲሁ አውሮፓ ውስጥም አንዳንድ ሀገሮችን እንደ አልባንያ፣ እንደ ክሮዋሲያ ያሉ ሀገሮችን ለመጎብኘት ሞክረዋል። ፈረንሳይም ሄደው ነበር። እዛ የተባበሩት አውሮፓውያን ፓርላማ ስትራስቡርግ ባለው ላይ ንግግር አድርገው ነበር። በቅርቡም ደግሞም ከዛም በፊት ወደ ደቡብ አሜሪካ ሄደዋል። በቅርቡም ደግሞ ኩባና አሜሪካንም ጎብኝተዋል እና በሚሄዱበት ቦታ ሁሉ ሐዋርያዊ ጉብኝት ነው የሚያደርጉትና የወንጌልን ቃል ይዘው ነው የሚሄዱት። ምንም እንኳን ቫቲካን ትንሿ የዓለም መንግስታት አባልም አገር ሆና ብትታይም ዋናው የእሳቸው ጉብኝት ሐዋርያዊ ጉብኝት ነው እና ወደ ምስራቅ አፍሪካ ለመምጣት ያሰቡት በመጀመሪያ ቅድም እንዳልኩት ኡጋንዳን ለመጎብኘት ነበረ። ግን ኡጋንዳ ከደረሱ ለምን እግረ መንገዶን ኬንያን አይጎበኙም? ከዛ ደግሞ እሳቸው ትኩረት የሰጡት መካከለኛው አፍሪካን ሪፐብሊክ ነው። የሀገር ሰላም ካጣ ብዙ ጊዜ ሆኖታል እና ህዝቡም ብዙ ችግር ላይ ነው ያለው፣ ብዙ ስደተኛም አለው እና ያንንም ሀገር ለመጎብኘትና ለሰላም ለመጸለይ ነው እሳቸው እና እንግዲህ ይሄንን በአጋጣሚ የምስራቅ አፍሪካን እንግዲህ የተመረጠው ለኡጋንዳ ብለው ሲመጡ እግረ መንገዳቸውን ኬንያን ጎበኙ። እንዲሁም ደግሞ ኬንያ ላይ እንደሚታወቀው ብዙ ዓለም አቀፋዊ ድርጅቶች ሁሉ አሉ። እዛም ላይ ሁሉ ንግግር አድርገዋል። ምናልባት በኋላ መነጋገር እንችላለን። እና በኋላም እንግዲህ ማሳረጊያው ወደ መካከለኛ አፍሪካ ሪፐብሊክ ይሆናል።
ለመሆኑ ብፁዕነታቸው ኢትዮጵያን እንዲጎበኙ ጥያቄ ቀርቦላቸው ነበር? ኢትዮጵያም ውስጥ ቁጥሩ ቀላል ያልሆነ ካቶሊክ ምዕመን ነው ያለው።
አዎ፣ ዋናው ነገር በእውነቱ በመንግስት በኩል ክቡር ፕሬዚደንት ሙላቱ ተሾመ አንድ ሁለት ጊዜ ግብዣውን አቅርበዋል። እሱን የሚያቀርቡት የቫቲካን አምባሳደሮች በሚለዋወጡበትና የሹመት ደብዳቤያቸውን በሚሸጡበት ጊዜ ይህን ጥያቄ አቅርበዋል። ርዕሰ ሊቃነ ጳጳሳት ለምን ኢትዮጵያን አይጎበኙም በማለት አቅርበዋል። እኛ ካቶሊካውያንም ይህንኑ ግብዣ ወደ ቫቲካን አቅርበናል። ከዛም የበለጠ ደግሞ ቅድም እንዳልኩት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ አቡነ ፍራንቸስኮስ አውሮፓ ፓርላማ ላይ ተጋብዘው ሄደው ንግግር ካደረጉ እንዲሁም ደግሞ በአሜሪካ በኮንግሬስ ንግግር ካደረጉ እንዲሁም በተባበሩ መንግስታትም ንግግር ካደረጉ ለአፍሪካ መንግስታት ደግሞ በአፍሪካ ህብረት ተገኝተው ንግግር ቢያደርጉ መልካም ነው የሚለውን ለአፍሪካ ህብረት ኮሚሽን አቅርበን የአፍሪካ ህብረት ኮሚሽንም እሳቸውን ለመጋበዝ ያስባል፣ እያቀደም ነው። ግን ዋናው ይህን ርዕሰ ሊቃነ ጳጳሳት ጥቂቶች ብቻ ሳይሆኑ መላው የኢትዮጵያ ህዝብ ሊጋብዝ ይገባል። ለዚህም እንግዲህ የመላው ኢትዮጵያም ህዝብ ጥያቄ ይሆናል ማለት ነው። እና ይሄ ሁሉ ከተሟላ እና እግዚአብሔር እድሜ ከሰጣቸው ሊጎበኙ ይችላሉ። እንደሚታወቀው ከቫቲካን ርዕሰ ሊቃነ ጳጳሳት ማንም የአፍሪካን ቀንድ የጎበኘ የለም። አፍሪካ ቀንድ ስል ኢትዮጵያን፣ ሶማሊያን፣ ጅቡቲን፣ ኤርትራን፣ ደቡብ ሱዳን እነዚህ የጎበኘ የለም እና አሁን ደግሞ ኢትዮጵያ በእውነቱ የአፍሪካ ዋና አስተናጋጅ ሀገር እየሆነች በመጣችበት ጊዜ ይህም ግብዣ ሊደረግ መልካም ይሆናል ብዬ ገምታለሁ።
በነገራችን ላይ ቅዱስነቶ የሌሎች ኢትዮጵያውያንም ግብዣ መሆን አለበት ሲሉ አንድ ትዝ ያለኝ ነገር ብፁዕነታቸው በሚሄዱባቸው አካባቢዎች ሁሉ በሚመሯቸው የጸሎት ስነ ስርዓቶች ላይ ካቶሊካውያን ወይም ክርስቲያኖች ብቻ ሳይሆኑ የሚገኙት የሌሎችም እምነት ተከታዮች ሁሉ እየተገኙ ግዙፍ የሆኑ የጸሎት ስነ ስርዓቶችን ነው የሚያካሂዱትና ከካቶሊካዊ ቤተ ክርስቲያን ወጣ ያለም ተጽዕኖ ያላቸው አባት ይመስላሉ በዓለም ዙሪያ ሲታይና፣ እንግዲህ ጥያቄው ለሁሉም ይደርሳል የሚል ሀሳብ አለኝ።
እርግጥ ነው እንዴ በተለይ ኢትዮጵያን በምናነሳበት ጊዜ ትልቋ እናት ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ርዕሰ ሊቃነ ጳጳሳት እዛ ፓትርያርክ ማቲያስ እሳቸውም እንግዲህ ሊጋብዙ ይገባል። ሌሎችም ደግሞ ሙስሊሞችም አሉ፣ የእስልምና ጉባኤ አለ። እንዲሁም ደግሞ መካነ ኢየሱስ እና የወንጌላውያን ህብረት አለ። ያ ሁሉ በእምነት ስር የታቀፉ ብዙ አብያተ ክርስቲያናትና እንዲሁም የሃይማኖት ተቋማት አሉ እና እነዚህም ብዙውን ጊዜ ለብዙ ጉዳዮች እርስ በርስ የምንገናኝ ስለሆነ እኚህም ርዕሰ ሊቃነ ጳጳስ በሚመጡበት ጊዜ ልክ ነቢ ላይ እንዳደረጉት የሁሉንም እምነት ተከታይ ሰዎች አነጋግረዋል እና ክርስቲያኖችን ብቻ ሳይሆን ሙስሊሙንም እንዲያውም ኬንያ ላይ ሂንዱ፣ ሲክ፣ ሌሎች ሃይማኖቶችም ነበሩ። እነሱንም አነጋግረው ሃይማኖት በህብረተሰብ ውስጥ ትልቅ ቦታ አለው፣ ይሄም ቦታው በኛ ህብረት በሃይማኖቶች ህብረት ይበልጥ ሊገለጽ ይገባል እና ሃይማኖቶች የሚያስተምሩት የወንድማማችነት ፍቅር በተለይ እሳቸውም አሁን ትኩረት በሚሰጡት ተፈጥሮ የጋራ እንደሆኗ መጠን ዓለም ምድር አብረን ልንከባከባት ይገባል በሚለው ላይም ሁሉ ሃይማኖቶች የሚስማሙበት ስለሆነ እነዚህ በጋራ ሃይማኖቶችንም ለማሰባሰብ አብሮም ለመምከር እድል ይሰጣል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል።
የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛው ህጽሮት ክሩ ከጥቂት ወራት በፊት ከኢትዮጵያ እስር ቤት የተለቀቀችውንና በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣችውን ጋዜጠኛና መምህርት ርዕዮት ዓለሙን ለማክበር ልዩ ስነ ስርዓት አካሂዷል። ቆንጅታዬ ተከታትለዋለች።
ከአራት ዓመታት በላይ በኢትዮጵያ እስር ቤት ቆይታ ከጥቂት ወራት በፊት የተለቀቀችው ጋዜጠኛ ርዕዮት ዓለሙ ከእህቷ ከእስከዳር ዓለሙ ጋር በቅርቡ ወደ ዩናይትድ ስቴትስ መምጣታቸው ሲታወቅ ርዕዮት ከዚያ ወዲህ በይፋ በአካል ተገኝታ ለሕዝብ የታየችበትና ንግግር ያደረገችበት የመጀመሪያ ዝግጅት ነበር የትናንቱ። ኢትዮጵያ ሴቶች ማዕከል ርዕዮትና እስከዳር ወደ ዩናይትድ ስቴትስ እንዲመጡ በተለይም ርዕዮት በእስር ላይ ሳለች ጀምሮ ለታመመችበት የጡት ህመም ሕክምና ታገኝ ዘንድ እንድትመጣ የጋበዛት ክሩ በዋሽንግተን በሚገኘው ሆቴል ባደረገው የአክብሮት መግለጫ የምሳ ዝግጅት የድርጅቱ አመራር አባል ወይዘሮ ገነት ደርቤ እንደዚህ ሲሉ አስረድተዋል።
ርዕዮት ዓለሙ፣ ጀግናዋ ወጣት ጋዜጠኛ፣ ከነበርሽበት እስር ነጻ ወጥተሽ እንዲሁም በተሻለ የጤና ሁኔታ ሆነሽ እንኳን በእኛ ወገኖችሽ መሃል ተገኘሽልን በማለት እንኳን ደህና መጣሽላለሁ። እንዲሁም እህቷ ውጣ ውረዱን አብራ የተካፈለች እስከዳር እንኳን ደህና መጣሽ። ማዕከላችን ሁለታችሁንም አይዟችሁ ከጎናችሁ ነን እንላለን። ለሌሎች እንደሷ ለነጻነት መስዋዕትነት እየከፈሉ ላሉትም ወገኖቻችን አበረታች ይሆናል ብለን እናምናለን።
በዚህ ዝግጅት ላይ ጋዜጠኛ ርዕዮትን ለታዳሚው እንዲያስተዋውቅና ስለ እሷ እንዲናገር የተጋበዘው አርቲስት አክቲቪስት ታማኝ በየነ በኢትዮጵያ ቴሌቪዥን በተለያዩ ዘጋቢ ወይም ዶክመንተሪ ፊልሞች ላይ ስለ ኢትዮጵያ ሴቶች ትግል ታሪክ ሲሰራ ማርታ መብራቱና ቀሺ ገብሩ ስለተባሉ ታጋዮች የተሰሩትን ዘጋቢ ፊልሞች ለታዳሚው ካሳየ በኋላ
የቀሺ ገብሩን ታላቅ ጀግንነት ከውጊያዋ በላይ ለነሱ ትልቅ ያደረጋት በደርግ ተይዛ ኢንተርቪው ስትደረግ ነው እና ህወሓት ከእርሻ ላይ ወጣቱን እያስገደደ ያሰማራል ስትባል ሀሰት ነው አለች። በደርግጅ ሆና ይህን ያሳዩን እና እውነትም ጀግና ነች። ታዲያ ይሄ ጀግንነች ሌሎች ኢትዮጵያውያን ሲያደርጉት ለምን ወንጀል ይሆናል? ከአሸባሪው ግንቦት ሰባት ሆነ ከሌላውም ጋር ሰርተሻል ስትባል በፍጹም፣ ይቅርታ ጠይቅ ስትባል በፍጹም ብላ የቆመችን ርዕዮት 5 ዓመት ለማሰር ያስገደዳቸው ምንድን ነው? እውነትን ይዛ በመቆሟ ሊያከብሯት ሲገባ ከነ ህመሟ ሕክምና መከልከላቸው ለምን? በእነሱ መለኪያ ጀግና ማለት እንዴት ነበር? ባመኑበት ጸንቶ የሚያምኑበት መናገር ከሆነ ርዕዮት የሁሉም ጀግና ናት፣ የሁላችንም ጀግና ናት። የጡት ህመም ለአብዛኞቻችሁ ሴቶች ምን እንደሆነ ታውቃላችሁ። ምርጫዋ ሁለት ነበር። አንድ ይሄን አስደንጋጭ የህመም አይነት ቶሎ ለመገላገል እነሱ የሚሉትን መቀበልና ወጥቶ መታከል፣ ሁለተኛው አማራጭ ግን ከነምነት ሞትን መቀበል። ይሄን ነበር የመረጠችው። ካንሰር ሊሆን ይችላል ተብሎ በሚጠረጠረው በሽታ ውስጥ ይቅርታ ጠይቂና ውጪ ነው ያሏት። ከነ ህመሜ ከነ እውነቴ እሞታለሁ ብላ ነው የቆመች። ቁሙና ጨብጭቡላት።
ርዕዮት ወደ ዩናይትድ ስቴትስ እንድትመጣ በተለይም ደግሞ እስር ቤት ከነበረችበት ጊዜ አንስቶ አሳሳቢ ሆኖ ለቆየውን የጡት ህመም ጥሩ ሕክምና እንድታገኝ የጋበዛትን የኢትዮጵያ ሴቶች የመብት ማዕከል አመስግናለች።
በዚህ ቦታ እንድገኝ በሰላም ጠብቆ በጤና ጠብቆ ብርታት ሰጥቶ እዚህ ላደረሰኝ እግዚአብሔር እጅግ በጣም አድርጌ አመሰግናለሁ በእናንተ ፊት። በመቀጠል ቤተሰቦቼ መከራዬ ሁሉ መከራቸው ሆኖ አብረውኝ በመቆም ስንቅ ከማመላለስ ያንን ፈታኝ የቃሊቲ መንገድ እና ፀሐይ ከመቋቋም ጀምሮ ሌሎች ብዙ ነገሮችን በማድረግ እና በመሆን አብረውኝ ስለነበሩ በጣም አድርጌ አመሰግናቸዋለሁኝ። ብዙ ነው እንግዲህ የሚመሰግነው። ከኔ ጋር የነበሩ ሰዎች በጣም ድርጅቶች ብዙ ናቸው። ጋዜጠኞች ስለ እኔ ብዙ ጽፈዋል፣ ብዙ ተናግረዋል፣ ታግለዋል። ስለዚህ እጅግ በጣም አመሰግናቸዋለሁ። በሀገር ቤትና በውጭም የሚገኙ የተቃዋሚ ፓርቲ አመራሮች፣ አባላት፣ ደጋፊዎች እንደዚሁ ከጎን የነበሩ ሰልፍ በመጥራት በተለያየ መንገድ ይህን ላደረጉት በሙሉ እጅግ አድርጌ እንደማመሰግናቸው ልናገር ወዳለው ደብለሚፍ ደግሞ አሁን እዚህ ባለሁበት ሁኔታ ሕክምናዬን እንድትከታተል ሙሉ ወጪውን በመቻል እያደረጉ ስላለው ነገር ምስጋና በጣም የላቀ ነው። የሆነ ማስተላልፈው መልእክት መቼም ይኖራል እና ጥቂት ልል እፈልጋለሁ። አንድ ዮናስ ይመስለኛል ጋዜጠኛ ዮናስ የሚባል አንድ ግጥም አለው። ግጥሙን በትክክል ልበለው አልበለው እንጃ፣ ሀሳቡን ልንገራችሁ እና የመታኝን ድንጋይ ምነው ባነሳሁት ልጅንም እንደኔው ሲመታው አየሁት ይላል። የሚቀጥለው አመት ከዛም እንደገና ወገኖቻችን በረሃብ እንዳይጋለጡ ካሰብን ምን መሆን አለበት? የእነዚህ ሁሉ ችግሮች ምንጭና ችግሩ ሲፈጠር ደግሞ ለመከላከል ፈቃደኛ ያልሆነውን መንግስት ማንሳት አለብን። ድንጋዩ እሱ ነው ለኔ። እዚህ የቅርብ ጊዜ ነገሮችን እንኳን ብንነጋገር ለምሳሌ ከአዲስ አበባ ማስተር ፕላን ጋር በተያያዘ ተቃውሞ እያሰሙ ያሉ የኦሮሞ ተማሪዎች ላይ እየተፈጸመ ያለውን ግፍ ታያላችሁ። አምናም እንደዚሁ ልጆች ሰልፍ ወጥተው ሞተዋል፣ ተገድለዋል። በተመሳሳይ ጥያቄ በጥስጣሽ ትግሎች በየቦታው እያደረግን ወደ አንድነት ሳንመጣ አሁንም ድንጋዩ ካልተነሳ በቀር ነገም ይሄ ችግር ይቀጥላል፣ ነገም ሰዎች ሰልፍ ይወጣሉ፣ ነገም ይገደላሉ። የከፋፍለ ግዛ ከሄዱ ምን እየፈጠረ እንደሆነ ታያላችሁ። ዛሬ የአማራ ተወላጆች በየትኛውም የኢትዮጵያ ክልል ሊኖሩ የቻሉ አይደለም። በክልል መንግስታት የሚዘራው የፕሮፓጋንዳ መርዝ አለ። እነሱ ሌሎች ሰዎችን ያፈሩ እየተባበሩ በሀገር እንዳይኖሩ እየተደረገ ነው፣ እየተገደሉ ነው። ምን አይነት አሰቃቂ ፎቶዎችን በየሶሻል ሚዲያው እንደምናይ ሁላችሁም የምታውቁት ነገር ነው። ለኔ ኢትዮጵያ አሁን ተኝታ ትልቅ ድንጋይ ተጭኖባት ነው የምትታየ። የሆኑ ሰዎች በግራ በኩል ያለውን ይሄ ብቻ ነው የሚመለከተን ብለው ለማንሳት ይሞክራሉ፣ የተወሰኑት በቀኝ በኩል ያለውን የተወሰኑት ምናምን። እንደዛ አይደለም መሆን ያለበት። ሁላችንም ነን የሚያገባን። ያልተነካ የህብረተሰብ ክፍል የለም። ምናልባት መጠንና አይነቱ ሊለያይ ይችል ይሆናል እንጂ። ስለዚህ የአንዳችንም የሌላችንም ህመም ነው። እንደ አንድ ሀገር ልጆች ልመና ጭምር ነው የማቀርበው ለኢትዮጵያውያን በሙሉ ማለት ነው።
የሪዮት አለሙ እህት እስከ ዳር አለሙ በሪዮት እስር ቤተሰባቸው ያሳለፈውን እንዲህ ስትል ነበር ያስረዳችው።
አንድ አመት ከስምንት ወር ያህል ሪዮትን አላየኋትም ነበር። ስንቅ ይዤ በር ላይ ደርሳለሁ፣ እናቴን አደርስላታለሁ፣ እመለሳለሁ፣ አላያት። በር ላይ ደርሳችሁ አንድ አጥር ሽቦ እህትን እንዳታያት የሚከለክል መንግስት ማለት ነው። ብዙ ሀዘን አላብዛባችሁ። መጨረሻ ላይ መናገር የምፈልገው ነገር ጉዳይ ያው የኢትዮጵያ ሴቶች መብት ማዕከል በሴቶች መብት ላይ ለመስራት ነው የሚሰብሰባቸው። አክብሮት ልገልጽ ፈልጋለሁ። በተለይ ግን በእኛ ሀገር ሁኔታ ሴት ልጅ ማለት ለቤተሰብ ምን ማለት እንደሆነች ያው ይገባችኋል፣ ትልቅ ነገር ነው። እንግዲህ ይቺ ሴት ነች፣ እናትም እህትም ልጅ የሆነች ሴት ነች፣ ከቤተሰብ ውስጥ የምትጎለው። እኛን እንደ አንድ ተጠቂ ሪዮት በመጉደሏ ምክንያት ቤተሰባችን እንዴት ጨለማ ውስጥ እንደነበረ ያው ምስክር እኔ ነኝ። እማዋይሽ አለሙን ከልጇ ከናርዶስ ጋር ማንሳት እችላለሁ። እማዋይሽ የእድሜ ልክ ፍርደኛ ነች። እማዋይ ስትታሰር ናርዶስ የ14 ዓመት ልጅ ነበረች። ልጇ ትምህርቷ ላይ ቀጥላ ጥሩ ደረጃ መድረስ የሚገባት ልጅ ይኸው ለ8 ዓመታት ለእናቷ ስንቅ እያመላለሰች ነው ያለችው። ሰርካለምን ማንሳት እንችላለን። እስር ቤት ወልዳ እስር ቤት ታርሳ በዛ አስቀያሚ ሁኔታ ሌሎች ብዙዎችም ሂሩት ክፍሌ፣ ጫልቱ፣ ታከለን እንችሉት። እኔ እንደ ሪዮትት እንደ እስረኛ ቤተሰብ የደረሰብኝም ብዙ ሰዓት ይበጃል፣ በጥቂቱ ብነግራችሁ የሪዮት እህት በመሆኔና ስለ ሪዮት በመናገሬ ኢንተርቪዎች በመስጠቴ ኢትዮጵያ ውስጥ ስራ እንዳልሰራ ነው የተደረገው። እኔ አይደለሁም፣ የእኔ ጓደኞች ድብደባ ተፈጽሞባቸዋል። እንግዲህ በአሁኑ ሰዓት ያለችው ኢህአዴግ የሚመራት ኢትዮጵያ ይቺ ነች። አስሮ እንኳን አይተው ቤተሰብንም ነው የሚያስረው። ኢኮኖሚካሊ ማዳከም ይፈልጋል፣ ሞራላችሁ እንዲሰበር ይፈልጋል። እስረኛው ላይ ብቻ አይደለም ይህ ነገር የሚቆመው እና እንደ ሴቶች መብት ማዕከል ሴቶች እስረኞች ላይ ብትሰሩ ትንሽ ምክሬን ለመንገር ፈልጌ ነው። እግዚአብሔር ይስጥልኝ። አመሰግናለሁ።
ሪዮት አለሙን ከዝግጅቱ በኋላ ፎቶ ለመነሳት ለመተዋወቅ ይረባረብ በነበረው ታዳሚ መካከል አጠር ላለ ቃለ መጠይቅ አግኝቻት ነበረ። የጡት ሕመሟን አስመልክቶ ጠይቄያታለሁ። ከካንሰር ነጻ የመባሏን መልካም ዜና ነግራኛለች። ይሁን እንጂ በጡቷ ላይ ላለው እብጠት በቅርቡ ለቀዶ ጥገና ቀጠሮ ያላት መሆኑን ገልጻልናለች።
ለእኛ እግዚአብሔር የሰጠው ነገር ነው። 1,350,000 ብር ነው ይህን ቦታ የገዛ ነው።
ይሄ ሲግኔቸር ነው። ሲልቨር ስፕሪንግ ላይ የኢትዮጵያ ኮሚኒቲ ይህንን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው። ሪሊ
ጽህፈት ቤቱ በዲሲዋ ቅድስት ማርያም ቤተ ክርስቲያን የነበረው የኢትዮጵያን መረዳጃ እድር ዛሬ የራሱን ቤት ገዝቶ ባለፈው እሁድ አስመርቋል። የተናገሩት ሊቀመንበሩ አቶ ታደለ አወቀና ኦዲተሩ አቶ አክሊሉ መኮንን ናቸው። በነገ ኢትዮጵያን በአሜሪካ ፕሮግራም በስፋት ይቀርባል። ክፍል አንድ ዝግጅት በ19 በ22ና በ25 ሜትር ባንድ እስካሁን እስከ 4 ሰዓት ያሰማነው የአማርኛ ፕሮግራም እዚህ ላይ ተፈጸመ። ነገ ከምሽቱ 3 ሰዓት እንደገና እንገናኛለን። ከባልደረባ የሰለሞን ክፍሌ ጋር አዲሱ አበበ ነኝ። ሰላም ደናደሩ። የትግርኛው ፕሮግራማችን ይቀጥላል። ¶¶